ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ከነስተልኝ እንደምን አመሻችሁ ጓደኞቻችን። ዛሬ ማክሰኞ ግንቦት 29 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ ግንቦት 29 ቀን 1281 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሀተታ እናስተማለን። ከዚያም ታዛቢው ከአዲስ አበባ ሰልፍን አስመልክቶ የላኩልንን በመጨረሻም ድርጅት ትግልና ድልን አስመልክቶ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓልስታን ዲሞክራሲያ በ2005 ዓመተ ምህረት እትሙ አውጥቶት የነበረውን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
በወልቃይት ጠገዴ ሰቲት ሁመራ ዞን ሁመራና ማይካድራ ከተሞች ህዝባዊ ሰልፍ ተካሂዷል። ሰልፈኞቹ የወልቃይትና የራያ አማራ ማንነት ጥያቄን የርስት ማስመለስ ስም በመስጠት ወደ ኋላ መመለስ አይቻልም፣ ሀገር ርስት ነው፣ ለርስት መሞት ደግሞ ክብር ነው ብለዋል። የወልቃይት ጠገዴ ህዝብ ከፍ ሲል ኢትዮጵያዊ ዝቅ ሲል አማራ ነው፣ በበጀት ክልከላ የሚጣል ማንነት፣ በፈተና ብዛት የሚዝል አማራነት የለም ሲሉ ማስገንዝበዋል። የአካባቢው ምሁራን እንደገለጹት የወልቃይት ጠገዴ የአማራ ህዝብ አሁናዊ ሁኔታ ፈተና ያለበት መሆኑን ተናግረዋል። በተለይም ለረጅም ጊዜ ማንነት ጥያቄው መልስ ያልተሰጠው፣ በጀት እስካሁን ያልተለቀቀለት፣ እንዲሁም በአካባቢው የፍትህ ስርዓት ያልተዘረጋለት መሆኑን አንስተዋል። እነዚህን መሰል ችግሮች እንዲፈቱም ጠይቀዋል። በሰልፉ ተገኝቶ ንግግር ያደረገው ኮሎኔል ደመቀ ዘውዱ የወልቃይት ጠገዴ ህዝብ ከፍ ሲል ኢትዮጵያዊ ዝቅ ሲል አማራ ሲሆን የህዝብ ወሰንና የማንነት ጥያቄን በተገቢው መልኩ ምላሽ ሊሰጠው ይገባል። የወልቃይት ጠገዴ የአማራ ህዝብ ጥያቄ በኋላ ባደረ ቁጥር ለሐሰት ፕሮፓጋንዳ፣ ለኢትዮጵያ ታሪካዊ ጥላቶችና ዓለም አቀፍ ተቋማት አድሏዊ ፍርድ እየተጋለጠ መሆኑን አንስቷል። እንደ ኢትዮጵያዊነታችን በጀት እንደ አማራነታችን ደግሞ ማንነታዊ እውቅና እንዲሰጠን በዚህ ሰልፍ እንጠይቃለን ሲልም ተደምጧል። ተከፋይ አክቲቪስቶችና በአማራ ደረጃጀት ውስጥ በአመራርነት ሳይቀር ተሰግዝገው የሚንቀሳቀሱ የአገዛዝ ተላላኪዎች አስተማሪ እርምጃ ሊወሰድባቸው ይገባል ተባለ። የአማራን ትግል በግንባር ቀደምትነት አሳልፎ እየሰጠ የሚገኘውና ተወላጅ የአማራ ትግል እንቅስቃሴ ውስጥ ተቃዋሚ መስለው አብረው የተሰለፉትን የአክቲቪስትና የካድሬ አባላት ማጽዳት ለነገ የማይባል ተግባር ነው። ተከፋይ አክቲቪስቶችና ካድሬዎች በባዶ እግሩ እየሄደ ያደረገላቸው ላስተማራቸው ማህበረሰብ ዘብ መሆን ሲገባቸው እነሱ እንኳን ሳያምኑበት በየለቱ የማወናበጃ መረጃ ጽሑፍ በመለጠፍ ቋሚ ስራ አድርገው ተባባሪ በመሆን ህዝቡንም ይዘውት ወደ ገደል እያመሩ ነው። እንደ ሰው የህልውና ቁመና ከሌለው ማንም የሚያስከረክረውና ተለዋጭ ለሆዱ ብቻ አዳሪ ሲሆን ከሱ አልፎ ከጎኑ ያሉትን ይዞ መጥፋት አይቀሬ ነው። በወያኔ ዘመን ለአማራ ትግል በነበራቸው እንቅስቃሴ ብዙ ስራ የሰሩና ህዝብም የተከተላቸው ሙገሰ የሰጣቸው ዛሬ ላይ የለም። ማንነታችንን ቀይረው አሽከረ ሆነው ተሳቃዩ ቢሆን ባፈርኳይ መልሰኛ ሆነም ዳር ላይ ሆነው የተለመደ ጽፋውና ብልጽግናን ለማስቀጠል ሲሞክሩ ይስተዋላል። እነዚህ አክቲቪስትነን ባዮች በብልጽግና ተመልምለው በመዋቅሩ ስር ገብተዋል። በሌላ በኩል ከተቃዋሚ ጎራ አብረው የተቃዋሚ ሆነው መስለው በድርጅት መዋቅር ውስጥ የተሰገሰጉ የአማራ ደረጃጀቶችን ሳይቀር በግንባር ቀደምትነት የሚመሩም አሉ። እነዚህ ቀንዴት ሰው ማታ ሌላ ሰው የሆኑት የአማራ ብልጽግና ካድሮች ቁጥር ስፍር የለውም። በተለይ በዲያስፖራ የሚገኙ የአማራ ደረጃጀቶች ውስጥ ብዙ ካድሮች መስለው ይንቀሳቀሱና እናልባትም ጊዜው ሲደርስ ስም ዝርዝራቸውን ሳይቀር ይፋ እናደርጋለን። ውጭ በሚኖሩ ኢትዮጵያውያን ዓለም በተዘረጉ የአማራ ደረጃጀቶች ውስጥ በድርጅቶች አመራርነት ዘርፍ በከፍተኛ ደረጃ እየተንቀሳቀሱ ይገኛሉ። ዋና ተግባራቸው ጠንካራ የአማራ ተቋማት እንዳይፈጠሩና ያገዛዙ መዋቅር እንዳያፈርሱ ይቆጣጠራሉ። ስጋት የሚሏቸውን መረጃዎች ለሀገር ቤት የአማራ ብልጽግና ያቀብላሉ። ከኢትዮጵያ ውጭ የሚኖሩ ኢትዮጵያውያን የጠነከረ ድርጅት ሲያዩ ተቆርቋሪ መስለው ገብተው እንዲፈርስ ረብት አልባ ሆነው ስራ የተጠመዱን በረካቶች ናቸው። በሚገርም ሁኔታ በሁሉም የማህበራዊ እንቅስቃሴ ውስጥ ተሳትፎ ስላላቸውና የእያንዳንዱ ማህበረሰብ ማንነት ጠልቀው ስለሚያውቁ በማዋራትና ጓደኛ መስለው በመቅረብ ጥሩ ግንኙነት ስለሚያደርጉ ማህበረሰቡ አይለያቸውም። ነገር ግን ውጭ የሚኖረው ኢትዮጵያዊ ካድሬዎቹን የሚደግፍና ሰርካቶች ለመላው ኢትዮጵያውያን ድጋፍ ምክንያት ሆኗል። ዛሬ አማራ ብልጽግና ይሄን ያህል ውድመት በአካባቢው ላይ እንዲደርስ እየፈቀደ የምናየው ተንከባካቢ ካድሬ በየዘርፉ አላስቀምጥ ስላለም ጭምር ነው። ስለሆነም ትግሉ የራስን ቤት ከማጥራት ካልጀመረ ለሀገር የሚጠቅሙትን እያስበላ ወዳዎች እንዲቀጥሉበት ይያደርጋል። ተከፋይ አክቲቪስቶችና በአማራ ደረጃጀት ውስጥ በአመራርነት ሳይቀር ተሰብስቦ የሚንቀሳቀሱ የብልጽግና ካድሬዎችን መለየትና ወታቸው እንዳልሆኑ ማሳየው ጊዜው አሁን ነው። የፋኖ አባላት በገዳሙ ውስጥ ወታደራዊ ስልጠና ሲወስዱ ቆይተዋል በሚል አሰተኛ ምስክርነት አንሰጥም ያሉ መነኩሳትና አርሶ አደሮች መገደላቸው ተሰማ። በደብረ ኤልያስ ወረዳ የብሔረ ሕያዋን ስላሴ አንድነት ገዳም መነኮሳትና የአካባቢው አርሶ አደሮች ገዳሙ ፋኖን ይደብቅ ነበር በሚል በሐሰትን መሰከረም አንመሰከረም በማለታቸው በብልጽግና ቡድን ኃይሎች ተገድለዋል ሲሉ የአይንማኞች ተናግረዋል። የጸረዝባ አገዛዝ ቡድን በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ ጓይ ቀበሌ ልዩ ስሙ ደጎልማ ተብሎ በሚጠራው አካባቢ የብሔረ ሕያዋን ስላሴ አንድነት ገዳም ላይ የፋኖ አባላት ወታደራዊ ስልጠና ሲወስዱበት ቆይተዋል። ገዳሙ ለፋኖች ከለላ ሰጥቷል በሚል ፈጀናና ለዘጋቢ ፊልም የታገዘ ፕሮፓጋንዳ እንደሰሩ የላካቸው የሚዲያ ባለሙያዎችም በገዳሙ የሚገኙ መናኩሳትን እንዲሁም የአካባቢው አርሶ አደሮችን በሐሰት እየመሰከሩ ቪዲዮን እንዲቀረጹ በመከላከያ ሰራዊት አማካኝነት እያስገደዷቸው መሆኑን ነው ለማረጋገጥ የተቻለው። ቅዱስ ስፍራው በሆነው ገዳማችን ላይ ተደርጎ የማያውቀውን የፋኖ አባላት ወታደራዊ ስልጠና ሲወስዱበት ነበር በሚል በሐሰት አንመሰክርም፣ በሐሰት እንድንመሰክር ሃይማኖታችንም አይፈቅድልንም፣ ስለሆነም ተባብራችሁ አይሆንም ያሉ በርካታ መናንያን መነኮሳትና የአካባቢው አርሶ አደሮች ጽንፈኛ ናችሁ ተብለው ከገዢው ቡድን ወታደሮች በተኮሰ ጥይት ተገድለዋል። ገዳሙን እንደምሽግ በመጠቀም ሲዋጉ የተማረኩ ናቸው በሚል በብልጽግና ቡድን ሚዲያዎችና አክቲቪስቶች በኩል ምስላቸው ሲዘዋወር የሰነበቱት ሰዎችም በገዳሙ ላይ አስተኛ ምስክር መሳንሰጥም በማለታቸው ሲገደሉ የተያዙ የአካባቢው አርሶ አደሮች መሆናቸው ተጠቁመዋል። ከዚህ በፊት በገዳሙ ውስጥ ምንም አይነት ለውጊያ ተብሎ የተቆፈረ ምሽግ የለም የሚሉት የአማራ አካባቢ ነዋሪዎቹ የመከላከያ ሰራዊቱ ወደ ገዳሙ ከገባ በኋላ ግን በርካታ ምሽጎች መቆፈሩንና ይህንን መከላከያ የሰራውን ምሽግ ፋኖ ነው ያዘጋጀው በሚል ፎቶ በማንሳት ሐሰተኛ መረጃ እየተሰራጨ ነው ሲሉ ተናግረዋል። ከአማራ ፋኖ አንድነት በወሎ ላስታውራጃ ሳምነው ጽጌ ብርጌድ የተሰጠ አስቸኳይ መግለጫ። በኦህዴድ የሚመራው የብልጽግና አገዛዝ በአማራ ጦርነት እየተፈጸመ ባለው ወረራ፣ ግድያና ማፈናቀል በንጹህ የአማራ ህዝብና የሃይማኖት ተቋማቱ ላይ መጠነ ሰፊ ጥፋት ፈጽሟል። ብልጽግና የዕለት ከዕለት ተግባር አድርጎ በዚህ በያዘው ይህ ወንጀል የጸሎት ቤቶችን በማፍረስ አማኞችን ከፈጣሪ እየለያየ ነው። በአዲስ አበባ እስልምና እምነት ተከታዮች እንዲሁም በአማራ በኦርቶዶክስ እምነት ተከታዮች ላይ ይቅር የማይባል ወንጀል እየፈጸመ ነው። የሃይማኖት ተቋማትን የእምነት ተከታዮችን በከባድና ቀላል መሳሪያዎች ግድያ ፈጽሟል፣ ውድመትንም አስከትለዋል። ለአብነትም ከግንቦት 15 እስከ ግንቦት 26 2015 ዓመተ ምህረት ድረስ በደብረ ኤልያስ ወረዳ በሚገኘው የቅዱስ ስላሴ አንድነት ገዳም ምዕመናንን እና በአዲስ አበባ ባንዋር መስጊድ ሙስሊሞች ላይ የተፈጸሙ ጭፍጨፋዎችም ይጠቀሳሉ። ይህ ለሚመራው ህዝብ ረራ የሌለውና የሀገር መግለጫ የሆኑ ተቋማት አውዳሚ የሆነ አገዛዙ በሚቆጥረው ሚዲያ አይናችን ጨፍናችሁ ላሞኛችሁ እያለ ሲያላዝን ተደምጧል። አማራጅ የገጠመውን ዘርፈ ብዙ ችግር ለመቅረፍ በአማራነቱ ተደራጅቶና የአማራን ህዝብ የገጠመውን ዘርፈ ብዙ ችግር ለመቅረፍ በአማራነቱ ተደራጅቶና ያባቶችን ነፍስ ስም የሶርስ ወለውነውን በክንዱ ለማስከበር የተራጀውን የአማራ ህዝባዊ ሠራዊት ለመበተን እንቅልፍ ብሎ ነገር የሚያውቀው አገዛዙ ዛሬም እስከ ጉርጓድ ጫፍ ድረስ አማራውን ሰፈና ሰፈናውን እየነደፈ ያሳደደ ይገኛል። ነገር ግን መላ አማራዝ አደረጃጀቱን በመጠበቅና ወጥ የሆነ አቋም በመያዝ ይህንን ጻራዝ ቡድን ከና እንዳመጣጡ በመመለስ ከነግራበሮቹ ከስልጣን ማማ በመወረድ ኢትዮጵያና ኢትዮጵያዊነትን ማብሰር ግድ ይላል። ዘነው ፈልያር እንዳይኔ ብለን መስፋፋት አገሬ ለኔ እናፍና ኪዋቸው መቷል አንዳርጋኑ ሳይደሉ ይኑር በሰላም ዘመኑ አይ ካፍሩ ወገኔ አገሬ ለኔ ወገኔ
ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ሽግግር ሲሉ ሽግግር ስንል ክፍል 3 የአምባገነኖች ፍሊት ከህዝባዊው ትግል መፈክር መንትፎ ይዘቱን ከልሶ ማደናገርና መፈክሩን ባዶ ማስቀረት ነው። ደርግ የጊዜያዊ ህዝባዊ መንግስት መፈክርን ቢቃረንም ጊዜያዊ ወታደራዊ መንግስት አቆምኩ ብሎ ሊያወናብር ጥሮ ነበር። የህዝብን የመሬት ላራሹ መፈክርንም ወስዶ አርሶ አደሩ ለአገዛዙ ገባር የሚሆንበትን ስርዓት በመሬት ላራሹ ሽፋን አስፍኖ ነበር። ዴሞክራሲን አመንኩ ተቀበልኩ ብሎ አለገደብ ያልነውን በመይሶን አፈቀላጤነት በገደብ ይሻላል ብሎ ገደቡን አስፍኖ ቆይቷል። የህዝብ ተቋምና ማህበራትን በስም መስርቶ ይዞታቸውን ግን ያገዛዙ መሳሪያና ተለጣፊ አድርጎ ነበር። በአጠቃላይ ይዘትና በተጨባጭ ምንነት መመርመር ያሻል እንጂ በደፈናው በስም ብቻ ነው ብሎ መደናገርን መተው የግድ ይሆናል። ፌደራላዊ ያሉት አልነበረም፣ ዛሬም አይደለም። ሪፐብሊካቸው የፈላጭ ቆራጭ ስርዓት ነበር፣ አሁንም ነው። ካቴው ከተሎ sultani yazu ፋይሎች ቡድኖች ወዘተ ዘረኛ ፋሽስቶች እንጂ ምንም የዴሞክራሲ ይዘት ቀርቶ ቅንጣትም ቃና ያልነበራቸው ናቸው። የኦሮሞማ ፋሽስቶችማ ጭራሽ የባሰባቸው መሆናቸውን አስመሳይ አማሮች እነ ይልቃል እንጂ ማንም ሌላ አይከደውም። ሽግግር ሲሉ ሽግግር ስንል ማለት የተገደድነው አለምክንያት አይደለም። ምንኛ ቢቀበሙትም የመሰረታዊ የኢሃፓ መፈክርና አማራጭ በህዝብ ዘንድ ተቀባይነትን ያገኘ ስለመጣ በግልጽ ሊቀበሙት አልቻሉ። የተቀበሉት መስለው ትርጉም ማሳጣቱን መርጠዋል። የጉድጉድ ህዝብ ከደቱ ያለውን የወያኔ ሎሬ የሽግግር መንግስትን ጽንሰ ሐሳብ ወደ ፖለቲካችን እንዳመጣ አድርገው ሊኳኩሉት ዛሬ የሚጥሩ መገናኛ መድረክ አለን የሚሉ የጎጡ አዳናቂዎች አሉ። የሽግግር ወይም ጊዜያዊ መንግስት ጽንሰ ሐሳብ ባለቤት ማን ነው ቢባል መልሱ ኢያፓ ነው። እነ ብርሃኑ ነጋም ከወደ ኤርትራ ሆነው የሽግግር መንግስት ማለትን ተያይዘውት ነበር። ተመሳስልና አፍርስ ነው ብልጠቱ። ሽግግር ስንል የቆየነው ግን ከማናቸውም የሽግግር ልፈፋ በቅንጣትም ይዘትም የሚገናኝ አልነበረም አይደለምም። ጸረ ህዝቡ ፋሽስቱ ኮሎኔል እኔው አሻግራቸዋለሁ ብሎ እቅጩን ሲናገር ችግሩን ግልጽ አድርጎታል። የጊዜያዊ ህዝባዊ መንግስት መፈከርን ያነሳ ነው ያስቀደም ነው። አንደኛ ህዝብ በቀጥታ ተሳትፎው በድምፁ በምርጫው የሚመቸውን መንግስት እንዲመሰርት ሲሆን፣ ሁለተኛ ደግሞ የተከሰቱ ቅራኔዎችን በሰፊ ውይይትና ስምምነት በዚህ ክደት ለማርገብ በሚልም ነው። የጎበዝ አለቃ ወይም ኮሎኔል ለህዝብ ወሳኝ ሆኖ እንዲገሸርብን አልነበረም። አጼውን በፋሽስት መኮንኖች ወይም ባበዱ ዘረኞች ለመተካት ወይም ለኮሎኔል አሻግሬ ቦታውን ለመልቀቅ አልነበረም። አንድ ቡድን ግለሰብ ወይም ድርጅት ከሚሰየምና ችግር ፈቺ ነኝ ከሚል ያገሩ ባለቤት የሆነው ህዝብ በራሱ አገር እጣና ነገን ወሳኝ ቢሆን ያምራል ይሻላል በሚልም ነው። በዚህ መሰረት ዘረኛ አገዛዞች የሽግግር ሂደቱ አባል መሆን የለባቸውም ከማለታችን በተጨማሪ ሂደቱን ገዢ ቡድኖች በቁጥጥራቸው አስገብተውት ሊካሄድ የሚታሰብ መሆን የለበትም ብለን እኛ ስንጸና፣ እነ ክህደቱም ሆኑ ሌሎቹ ግን ሽግግርን ከወያኔ ጋር ሲመኙና ኢህአፓን ሲያገሉ ለመታዘብ ችለናል። የፖለቲካ እስረኞች ይፈቱ፣ ጸረ ህዝብ ድንጋጌዎች ይሻሩ፣ ህገ መንግስት አርቃቂ ኮሚሽን በህዝብ ተወካዮች ይመስረት ወዘተ ስንላቸውም የቆየነው ተራ ዝርዝሮች አልነበሩም አይደሉምም። የኦሮሞማ ፋሽስቶች የሚዘውሩት ወይም በዋና ሆነ በሌላ ደረጃ የሚሳተፉበት የሽግግር ሂደት በህዝብ ደም የተጨማለቁ ኃይሎችን የሚያካትት የሽግግር ሂደት ሊኖር አይችልም። ውሃ ቢወቅጡት እንቦጭ፣ ቢከፍቱት ተልባ፣ ግደይን በጋቢሳ መተካካት ካልሆነ ከንቱ ልፋት ካልሆነ በስተቀር ነው። ስለዚህም የሽግግር ሂደት የግድ የፋሽስቶች የዘረኞች አገዛዝ ውድቀት ላይ የሚጀመር ሊሆን ነው የሚችለው። ማለትም ሁለገቡ ትግል ተፋፍሞና ለድል በቅቶ ይህን የሚከተል ሂደት ክስተት ሊሆን ነው የሚችለው። የሽግግሩ ሙከራም ሁሉን ኢትዮጵያ ወዳድ ኃይሎች፣ ቀና ድርጅቶች፣ የህዝብ ተወካዮች፣ የአገር ሽማግሌዎች ወዘተ ያካተተ መሆን ይኖርበታል። ዴሞክራሲ የአገር አንድነት እኩልነት መርሃቸው የሆነ ማለት ነው። ይህን ሂደት እውን ለማድረግ ሀቀኛ ሽግግርን ለማስፈን ዝግጁ ከሆኑ ኃይሎች ጋር ሁሉ ኢህአፓ ለመተባበር ዝግጁ ነው። አገር ለማዳን ለመንከባከብ እናብር ጥሪውንም ያስተላልፋል። ውድቀት ለዘረኛ ፋሽስቶች፣ ውድቀት ለአድርባይና አስመሳይ መንጋዎች፣ ድል ለኢትዮጵያ ህዝብ ትግል።
You never stop me.
ሰላም ወገኖች አድማጮች እንደምን ሰነበታችሁ? ተባለፈው የመጨረሻ መልእክቴ ወዲ ከየትኛው ማይነት የዘርና የጎጠኝነት ጥቃት ተርፋችሁ አሁንም ያላችሁ ሁሉ እንኳን ፈጣሪ ለዛሬው አቀን ያበቃችሁ ላለሁ። ከታየም ጊዜ በፈጣሪ ፈቃድ መልካም እንዲሆንላችሁ በመመኘት ወገኖች ደርግ ስልጣኑን ለማረጋጋት በሚጥርበት 1970ዎቹ የመጀመሪያ ዓመታት ሰው ወጥቶ ለመግባት እምነት ባልነበረው ወዛኖት የዚህ ጽሑፍ አቅራቢ በ18 እና 19 እድሜ ላይ የነበረበት ዘመን የሃይስኩል ማጠናቀቂያ ጊዜ በቅርብ ርቀት የነበረበት ማለት ነው። ታዲያ በዛኖት በተለይ ለየቱ ፍጆታ ይውሉ የነበሩ የተለያዩ ነገሮችን ወጣ ብሎ በቀላሉ ማግኘት ዘበት ነበር። እና ምንም ከወንድሞቼ ጋር ተራውቶ ለምሳሌ ዳቦ ለመግዛት ለሊት 11 ሰዓት ከ30 ግድም ከእንቅልፌ ተነስቼ ለሰልፍ ወጣ እንደነበር ትዝ ይለኛል። በዛን ጊዜ በዚህ የተማረ የታክሲ ሾፌር ነው አሉ። እኔ ቤንዚን ለመግዛት ለሊት ወጥቼ ተሰለፋለሁ። ልጆቼ ለስኳርና ለሌሎች አስቤዛ በቀበሌ ህብረት ሱቅ ይሰለፋሉ። ሚስቴ ጤፍ ለመግዛት እንዲሁ ተሰልፋ ነው። አረ ይሄ በሰልፍ ማለቃችን መቼ ነው የሚያበቃው ብሎ ነበር እየተባለ ይነገር ነበር። ያ ጊዜ ካለፈ አሁን 40 እና 42 ዓመት ሆኖታል። ግን የሚገርመው የሰልፍ ነገር አሁንም በ40 ጥፍ በየላጋን ነው። ንዴቴ ነው ዛሬ መታየቱ የሀገራችንን በሁለት ድጅት የማደጓን ሚስጥር አጉልቶ የሚያሳይ ነው እና አሳየው። የኔ ሰልፍ ዛሬ ወደ ስራ ሲሄድ ገና በማለዳው በ12 ሰዓት ይጀምራል። ታክሲ ለመሳፈር አለም በአውቶቡስ እና ተመሳሳይ ትራንስፖርት መገልገያዎች ለመጠቀም በአዲስ አበባ በየትኛውም አቅጣጫ ቅጥ ያጣ ሰልፍ ማየት ልክ እንደዘወትር ጸሎት የተለመደ ጉዳይ ሆኗል። ስጋ ለመግዛት ሰልፍ ነው። ነዳጅም ለመግዛት አሳካች ሰልፍ። ባንክ ቤት ገብቶ ያስቀመጡትን አለም የገባን ደሞዝ ለማውጣት ሰልፍ አይነተኛ ተግባር ነው። ከሸማቾች እነ ስኳርን እነ ዘይትን ወዘተ ለመግዛት አለ ሰልፍ ከቶ የሚቻል አይደለም። ታሞ ሆስፒታል የደረሰው በምንም ታምር ሳይሰለፍ ካርድ ማውጣት አይታሰብም። በቃ ከተማይቱ ሰልፍ ካላየች ድብልቅ ቋል የሚወጣ ነው ይመስለው። ሰልፍ የአዲስ አበባ ምስ ሆኗል። የማይቻለው ሰልፍ ብሶትን ለመግለጽ የሚወጣው ሰላማዊ ሰልፍ ብቻ ነው። እሱ ካካ ነው። በቀደም ቅዳሜ ሰልፍን ጥላቻ በፀሐይ የመመታት በግሬ ቤድስ አልኩና ከካዛንቺስ ከመገናኛ ግራ ቀኙን እያማተርኩ በሾላ በኩል አልፌ ነበር። የሾላ ገበያ ማዕከል ፊት ለፊት ጫፉ ላይ አሁንም የጠላሁትን ከፍተኛ የሰልፍ ክምችት አየሁ። ይሄ ደግሞ ምን ይሆን እያልኩ የሰልፍ ክምችት ጋር ደረስኩ። በሁለትና በሶስት ረድፍ ያየሁት የሰልፍ ክምችት በኤቲኤም ገንዘብ የማውጣት የተራ ሰልፍ ነበር። በጣም ነው የገረመኝ። ከቅርብ ርቀት ይህንኑ የሰልፍ ስነ ስርዓት በአትኩሮት የሚከታተሉትንም ቃኝቻለሁ። እነዚህ ደግሞ በመከራ የወጣውን ገንዘብ ፈዘዝ ብሎ ካዩት ላይ ሞጭፎ ለመሮጥ የተዘጋጁ ዘራፊዎች ናቸው። አዲስ አበባ በጠራራ ፀሐይ እዚህ ላይም ደርሳለች። የአይነት ነገር ቀደም የነበረ ቢሆንም ለህዝባችን ብልጽግናን ጀባ ባለን መንግስታችን ያተረፍናቸው ገዳሙ መንግስታችን ያተረፍናቸው ትርፋቶች ናቸውና ያልሰማ ይስማልን ያላወቀ ይወቅልን። ሁሉን ለምን እንወቅሳለን? እንዲህ የሚመሰገነውንም በአደባባይ የምናመሰግን የዋህ ህዝቦች መሆናችን ይታወቅልን። አወቸርን ሰንበት ዳግም እስክንገናኝ ሰላም።
ከዚህ ተላከው ሲበለው ከዚህ ሲወቁ ተራዋንታ ነው። ብለው ግብን ወረቼ ብለው ግብን ወረቼ ብለው ግብን ወረቼ ብለው ግብነው የሴት ወጥዋላ ግብነው ይስቁባት ግብነው መሃን መስላቸው ግብነው ልጄ ሌላት ግብነው የነደመላች ግብነው የክንዴ እናት ግብነው እስኪደርሱላት ግብነው እስኪላት ግብነው ስሟን የነቁ ግብነው የተዳሰሯት ግብነው ልጇ ቢመጣ ግብነው እመቤት አሏት ግብነው ስሟን የነቁ የተዳሰሯት ግብነው ልጇ ቢመጣ እመቤት አሏት ወንድሙ ሲገሉ ወንድሙ ካልከባው ወንድሙ ሲገሉ ወንድሙ ካልከባ ቃሉን ለስደጁ ደሙ እንዲከረፋ
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ሰላሳስምንት ቁጥር 3 ታህሳስ 2005 ዓመተ ምህረት ሳይደራጁ ትግል ሳይታገሉ ድልን መቀዳጀት መቼ ታይቶ ተደጋግሞ ለመግለጽ እንደተሞከረው የዴሞክራሲ ስርዓት ባልተመሰረተባቸው ህብረተሰቦች ቀርቶ በተመሰረተባቸው አካባቢዎች እንኳን ለሰባዊ እድገት መዳበርና መጎልበት የሲቪሉ ማህበረሰብ አስተዋጽኦ አስፈልጊና ወሳኝ መሆኑ የማይታበል ሐቅ ነው። ይህ ሲባልም ያለ ምክንያት አይደለም። በኢኮኖሚ ከዳበሩ አገሮች ህዝቦች የእድገት ታሪክ የተገኘው ትምህርትና በእኛም አገር ከተማሪዎች እንቅስቃሴ በተለይም ስር ነቀል ከሆነው ህዝባዊ አብዮታዊ እንቅስቃሴ የተገኘው ተመክሮ የሚያረጋግጠው ይህንኑ ነው። ይኸውም በማንኛውም ቦታ በኢትዮጵያ ውስጥም ጭምር የፖለቲካ መረጋጋትን አረጋግጦ በእድገትና በብልጽግና ጎዳና ለመጓዝ ብሎም የዴሞክራሲ ስርዓትን እንዲሁም የህዝብ ሙሉ ውክልና ያለው መልካም አስተዳደርን ለመገንባት የሲቪሉና የሙያ ማህበራት ሚና ከፍተኛ መሆኑን ነው። ለዴሞክራሲ መመስረትም ሆነ ግንባታ ወሳኝ ከሆኑት እሴቶች መካከል በነጻ የመደራጀትና የመንቀሳቀስ መብት ያለ ገደብ መከበርና ተግባራዊ መሆን በዋናነት የሚጠቀሱ መሆናቸው ግልጽ ሲሆን ያባን የመሰረቱትም ሆነ በሂደትም የተቀላቀሉት አባላቱና ደጋፊዎቹ ለዚህ መርህ አጥብቀው እየታገሉለት የሚገኙት ይህንን ሁለንተናዊ እውነታ ከግንዛቤ በማስገባት ነው። ካለፉት ተመክሯችንም ሆነ በቅርቡ ታሪካችን እንደምንገነዘበው ይህ መብት የማስከበር ጥያቄ ከፖለቲካ ድርጅቶች ባሻገር በተለይ ከፍተኛ አስተዋጽኦ የሚኖረው ለሲቪልና ሙያ ማህበራት ነው። የዚህ ምክንያቱ ልዩ ምስጢር ሆኖ ሳይሆን ህዝባዊ ድርጅቶች በአጠቃላይ ነጻነታቸው ከተከበረ በማንኛውም ጊዜና ወቅት በአስተዳደሩና በህዝቡ መካከል ባገናኝነት የሚሰሩና ከህዝቡ በቀጥታና በቅርበት የተለያዩ ተግባራትን ሊያከናውኑ የሚችሉ በመሆናቸውም ነው። በተለያዩ ሁኔታዎች የተደራጁ በተለይም ደግሞ ለሰብአዊና ዲሞክራሲያዊ መብቶች መከበር የህዝቡ ንቃተ ህሊና መዳበርና ለፍላጎቶቹ መሟላት የሚታገሉና የሚንቀሳቀሱ የሲቪልና የሙያ ማህበራት አምባገነን ስርዓትን ለመጣል በሚደረገው እልህ አስጨራሽ ትግልም ሊያበረክቱ የሚችሉት አስተዋጽኦ ከፍተኛ ነው። እንደ ኢህአፓ ከመሰለ በህዝብ ከተደገፈና ከታቀፈ ቆራጥ ከሆነ ታጋይ ድርጅት ጋር የሚኖራቸው ቅርበትና ግንኙነትም ወሳኝነቱ የሚገለጠው በዚሁ ክስተት ብቻ ሳይሆን ብዙሃኑን ህዝብ በትግሉ ለማሳተፍ መሰረቱና መመዘኛውም ይኸው በመሆኑም ጭምር ነው። የሰራተኛም ሆነ የመምህራን የሴቶችም ሆነ የወጣቶች የተማሪዎችና የጋዜጠኞች የጭቁን ወታደርና ሌሎችም እንቅስቃሴ ከዚህ አንፃር በምሳሌነት ሊጠቀሱ የሚችሉ ናቸው። እነዚህ ድርጅቶች ከህዝቡ የዕለት ተዕለት ህይወት ጋር ዘርፈ ብዙ በሆኑ ግንኙነቶች የተሳሰሩ ናቸው። የነሱ ጥንካሬ ለህብረተሰቡ እድገት ከፍተኛ ምሰሶና ጸጋ መሆኑ በርካታ ተመክሮዎች የሚያስተምሩት እውነታ ነው። በህዝብ ለተመረጠና የህዝብን ውክልና ላገኘ ህዝባዊ አስተዳደር ደግሞ በመንግስትና በህዝቡ መካከል በድልድይነት ለማገልገል ከመቻላቸውም በላይ በቅርበት የሚሰሩ በመሆናቸውም የህዝብን ፍላጎት ጥቅምና ችግር ብሶትና ደስታ ለመገንዘብ ከመንግስት በበለጠ አመቺ ሁኔታ ላይ የሚገኙ ናቸው። ለዚህም ነው በተለያዩ ግብረሰናይ ተግባራት በኢኮኖሚና በፖለቲካ ዘርፎች በእድገት እንቅስቃሴዎች በሰብአዊና ዲሞክራሲያዊ መብቶች ጥበቃና በተፈጥሮ እንክብካቤ መስኮች የተሰማሩና ወደፊትም መሰማራት የሚፈልጉ የሲቪልና የሙያ ድርጅቶች ሁሉ ተግባሮቻቸውን በነጻ የማከናወን መብታቸው እንዲጠበቅ አበክሮ የሚጠየቀውና ልዩ እንክብካቤና ድጋፍም የሚለገሳቸው። ሁኔታውን ጠለቅ አድርጎ የሚመለከት ማንኛውም ለህዝብ ቀናኢ የሆነ ዜጋ ሁሉ ሊገነዘብ እንደሚችለው በሲቪል ማህበራትና በመንግስት መካከል የሚኖረው ግንኙነት መመስረት የሚገባው በዲሞክራሲ መርሆዎች ላይ ነው። በርግጥም ከሁሉ አቀፍ ድህነት፣ ከኋላ ቀርነት፣ ከሰላም መደፍረስና ከማህበራዊ አለመረጋጋት፣ ከብሔራዊ ጸጥታ መጓደልና ከባዕድ እርዳታ ተመጽዋችነት ለመውጣት ያለው እድል ይኸው ብቻ ነው። በተለይም ከባዕድ እርዳታ ተመጽዋችነት ለመላቀቅ ወሳኙ ተዋናይ ህዝብ ራሱ ነውና የፈጠራ ችሎታውን በመጠቀም የአገሪቷን የሰው ኃይል፣ ልምድ፣ ጉልበትና እውቀት ሆነ የሚያስፈልገውን ብሔራዊ የገንዘብና የተፈጥሮ ሀብት በመጠቀም በተገቢ ሁኔታ ለማንቀሳቀስ ባለው ቁርጠኝነትና ዝግጁነት የሚወሰን በመሆኑ ነጻነትን የተላበሱና ካገዛዙ ቁጥጥር የተላቀቁ የተለያዩ የሲቪልና የሙያ ማህበራት ተሳትፎ ወሳኝ ለመሆኑ የሚያጠያይቅ አይደለም። ከዚህ አንፃር ህዝባችን መብቱን በቆራጥ ትግል አስከብሮ በተለያዩ የህብረተሰቡ ክፍሎች መካከል የሚገኙትን ልዩ ልዩ ጥቅሞቹን አቻችሎ ለመኖር የሚያግዘው ህገ መንግስታዊ ስርዓት በነጻነትና በፍላጎቱ ለመመስረት ምንም እንኳ ባለፉት በርካታ ዓመታት በትግሉ ከፍተኛ የንብረትና የአካልም ሆነ የህይወት መስዋዕቶችን ቢከፍልም እስካሁን አልተሳካለትም። ወያኔ ኢህአዴግ አምባገነናዊ አገዛዝ እንደ ደርጉ የፖለቲካ ስልጣኑን በብቸኝነት ጨምድዶ ይዟል። በዘር ክፍፍል ላይ ተመስርቶ የዘረጋው የፖለቲካ ስርዓትም ለሁሉም ህጋዊና አስተዳደራዊ መንገዶችም ሆነ ዴሞክራሲን ለማስፈን የሚጥሩ ኃይሎች ሁሉ እንቅፋት እንጂ እገዛ የሚያደርግ ሆኖ አልተገኘም። ወያኔ ገና ከውልደቱ የጨበጠው የአብዮታዊ ዴሞክራሲና የዘረኝነት ራዕዩ አሁንም ተጠናውቶት ስለሚገኝ ለዴሞክራሲ መመስረትና መዳበር የራሱን አስተዋጽኦ አበርካች ኃይል ሊሆን አልቻለም። ችሎታ ባይኖረውም በሂደት እየተማረ ለመስራት እንኳ ፍቃደኛ ሆኖ አልተገኘም። የተመሰረተበት አመለካከቱና ራዕዩ የተነሳም ይህንን ተግባራዊ ለማድረግ የማይቻለውና ፍላጎትም የሌለው መሆኑንም ከበቂም በበቂ አስመስክሯል። برگتم ወያኔ የህዝብን ፍላጎት በመጻረር መብቱንም በመርገጥ የፖለቲካ ስልጣኑን በባዕዳን ድጋፍ ከጨበጠ ጊዜ አንስቶ ከሀገሮች ዳር ኃይሎች በኩል በተደጋጋሚ የቀረበለትን የእርቅና የሰላም ጥሪ በንቀትና እሪት ውድቅ በማድረግ ያፈናና የመብት ጥሰት ተግባሮችን ማከናወኑን ተያያዘው እንጂ በሀገራችን መብትን አስከብሮ ሰላምን አስፍኖ ህዝባችን ዴሞክራሲያዊ ባህልን እንዲያዳብር መድረኩን አመቻችቶ በተረጋጋ ሁኔታ የእድገትና የብልጽግና ጎዳና እንዲጓዝ አላደረገም። የወያኔ አገዛዝ ገና ከውልደቱ ጀምሮ የሲቪልና የሙያ ማህበራት በአጠቃላይ በህብረተሰብ ውስጥ የሚጫወቱትን ሚና በተለይም ለዴሞክራሲና ሰብአዊ መብቶች መከበር የሚያደርጉትን አስተዋጽኦ አስመልክቶ የተፋፋተ ግንዛቤ በመያዙና የተመሰረተበትም ራዕይ ይህን ጭብጥ እንዲያይ ስላላደረገው ገና ከጥንስሱ የሲቪልና የሙያ ማህበራት እንቅስቃሴ አደጋ ያንዣበበበት ነበር። በኋላም ወያኔ በየጊዜው የወሰዳቸውን የተፋፋቱ ተግባራት የሲቪልና የሙያ ማህበራት የማያቋርጥ ተቃውሞ በማድረጋቸው የተቃዋሚ ፓርቲ መልእክተኝነት የጸገኛ ምሁር ቆልፍ መሸሸጊያና መፈልፈያ የዴሞክራሲ ግንባታ እንቅፋት ተፈርጀው ወያኔ ይደርስባቸው የነበረው ጫና ከፍተኛ እንደነበረም አይዘነጋም። ለሰቦችን ከማሰር ጀምሮ በተግባር የወሰደው ጥብቅ ክትትልና ቁጥጥር ከፍተኛ በመሆኑ የሲቪል ማህበራት በዚህ በኩል ያደርጉት የሚችሉት ተሳትፎ ከምን ጊዜውም በላይ እየቀነሰ መምጣቱና የኋላ ኋላ ለወያኔ ዓላማ አስፈጻሚነት መዳረጋቸው የሚያስገርም አይሆንም። በተለይ የሽብርተኝነትና የሲቪል የመረዳጃ ማህበራት ህግ ከደነገገ ጊዜ ጀምሮ ነጻነታቸውን መነጠቅ ብቻ ሳይሆን የመንቀሳቀሻ ነዋይ ማጠር ጋር ተደምሮ ህልውናቸው አጠያቂ ደረጃ በመድረሱ አብዛኛዎቹ ከመድረኩ ለመገለልና ድርጅታቸውን ለማፍረስ ተገደዋል። በዚህም የተነሳ በመልካም አስተዳደር እጦትና በመብት አለመከበር ምክንያት የሚከሰቱ እንደ ሙስና፣ የፍትህ መጓደል የመሳሰሉት ነቀርሳዎች በህዝብ ማህበራዊ እና ኢኮኖሚያዊ ሁኔታዎች ላይ የሚያደርሱትን መጠነ ሰፊ ጉዳቶች በመታደግና በመከላከል በኩል የበኩላቸውን አስተዋጽኦ እንዳያበረክቱ ተደርገዋል። ይህ ብቻ አይደለም። ዜጎች የተሟላ አኗኗር እንዲኖራቸው በሚያስችሉ መሰረታዊ የህዝብ አገልግሎቶች መስክም ሆነ በአጠቃላይ ድህነትን ለመቋቋም በሚደረጉ ጥረቶች የራሳቸውን አስተዋጽኦ እንዳያደርጉ ወያኔ እንቅፋት ደቅኖባቸዋል። ወያኔ ነጻነታቸውን ጠብቀው ለመንቀሳቀስ ጥረት ሲያደርጉ የነበሩትን የሲቪልና የሙያ ማህበራት ሲቻለው በኃይል እያፈረሰ፣ ሳይቻለው ደግሞ መሪዎቻቸውንና ንቁ አባሎቻቸውን በማሰር በማስፈራራት በመግደል ለስደት በመዳረግ አዳክሞ በሱ አንፋያ ተለጣፊ ከጎናቸው መጠፍጠፍ አይነተኛ መለያው ነበር አሁንም ነው። የአስተማሪዎች፣ የሰራተኞች፣ ኢሰመጉ፣ የነጻ ፕሬስ ተቋማትና ሌሎችም በርካታ የሲቪል ድርጅቶች የዚህ መሰሪ ፖለቲካው ሰለባ ነበሩ ናቸው። እነዚህን ድርጅቶች እንቅስቃሴ በማንኛውም መልኩና መስኩ ለህዝቡ በሚጠቅም ደረጃ ማቀነባበር፣ ማበረታታትና መደገፍ ሲገባ በወያኔ በርካታ ዓመታት በከንቱ ማለፋቸው የሚታወስ ነው። ይህ ብቻ አይደለም። ወያኔ ራሱ በደነገገውና ባወጣው ህግ እንኳ ለመመዝገብና ህጋዊ ሰነድ ለማግኘት የፈለጉ የሲቪል ድርጅቶች ውሳኔ ሳያገኙ ረጅም ዓመታት ማስቆጠራቸው የሚዘነጋ አይደለም። በ2005 ዓመተ ምህረት ምርጫ ወቅት የሲቪል ማህበራትን እንቅስቃሴና ህልውና ለአደጋ ያጋለጡ ድንጋጌዎች ህጎችና ደንቦች የምናስታውሳቸው በቁጭትና በሐዘኔታ ነው። የነዚህ ሁሉ ችግሮች ምንጭ ደግሞ የመልካም አስተዳደር እጦት እንደነበርና በዚሁ ከቀጠለም ወደፊትም የከፋ ችግር ሊከሰትባቸው እንደሚችል ቀደም ብሎ ኢህአፓ በተለያዩ ጊዜያት ለህዝብ ይፋ ባደረጋቸው መግለጫዎቹ አማካይነት ገልጾ ነበር። በእርግጥም የተከሰተው ይኸው ነበር። ምርጫውን ተከትሎ በተከሰተው ሁኔታም በርካታ የፖለቲካና የሲቪል ድርጅቶች መሪዎችና ባሎች እንዲሁም በብዙ ሺህ የሚቆጠሩ ወጣቶች ተታሰሩ በኋላ ቀደም ብሎ በቋት ላይ የነበሩትም ሆነ የሚደርስባቸውን ችግር ተቋቁመው አብሮ ለመስራት ፈቃደኛ የነበሩትም ጭምር አፈናው ከድጡ ወደ ማጡ እንዲገቡ አድርጓቸዋል። ወያኔ አገዛዝ ካለው ክፉኛ የመጠራጠር ጠባዩና ሁሉን ከመቆጣጠር ካለው ፍላጎቱ ሲቪል ድርጅቶች በራሳነታቸው በሚያደርጉት ማናቸውም ግላዊ እንቅስቃሴና የኢኮኖሚ ተሳትፎ ላይ ከባድ ተጽዕኖ ያሳደረ ብቻ ሳይሆን ህልውናቸውንም አጥፍቷል። ወያኔ አገዛዝ በልማት ቀድሚያም ሆነ በብሔራዊ ደህንነት በማሳበብ የሲቪልና የሙያ ማህበራት እንደ ህይወት እስትንፋስ የሚያስፈልጋቸውን የዜጎችን ነጻነት ክፉኛ ደፍጥቷል። የሐሳብ ነጻነት፣ የመደራጀትና የመንቀሳቀስ፣ የመሰብሰብ እንዲሁም ዜና የማግኘት መብታቸውን ሽብርተኝነትን መከላከል በሚል አሁንም ድረስ አፍኗል። ይህንን ማንኛውም አገር ወዳድ ኢትዮጵያዊ በቸልታ ሊመለከተው አይገባም። ለነጻነት መከበር፣ ለዴሞክራሲ መመስረትና መገንባት፣ ለሰብአዊ መብቶች መከበር የሚታገል አገር ወዳድ ዜጋ ሁሉ ለሲቪል ድርጅቶች የመደራጀትና ተደራጅቶን በነጻ የመንቀሳቀስ መብታቸው እንዲከበር ባለሰለሰ ጥረት መታገልና ለነሱም የትግል አንድነት ማሳየት ይጠበቅበታል። የሲቪል ድርጅቶች በበኩላቸው በሚሰማሩበት መስክ የሚያበረክቱት አስተዋጽኦ እንዳለ ሆኖ ለፖለቲካ ነጻነት የማንኛውም የፖለቲካ ድርጅት ደጋፊ አይደለንም የሚለውን እንቶፈንቶ በማስወገድ የወያኔ ኢህአዴግን አምባገነናዊና ኢዲሞክራሲያዊ አገዛዝ ለማስወገድ ከሚታገሉ ተቃዋሚ የፖለቲካ ድርጅቶች ጋር ይህ እውን እንዲሆን የትግል አንድነት በመፍጠርና በመረዳዳት ባንድ ላይ ሊቆሙ ይገባቸዋል። ለዚህም ደግሞ በተለያዩ ጊዜያት አጽንኦት በመስጠት በተደጋጋሚ እንደተገለጸውና አሁንም እየተገለጸ እንደሚገኘው የሲቪልና የሙያ ማህበራት እንዲደራጁ መቀስቀስ፣ ተደራጅተውም እንዲታገሉና በስፋት በትግሉ ሂደት እንዲንቀሳቀሱ ማድረግ ለትግሉ ወሳኝነት ይኖረዋል። ያፋ ባለፉት ጊዜያት እንዳደረገው ሁሉ ወደፊትም በዚሁ ጎዳና ሊያበረክት የሚችለውን አስተዋጽኦ ከማበርከት ወደ ኋላ የሚል አይደለም። የነሱ መጠናከር የትግሉም የድርጅቱ መጠናከር ነውና በእኛ እምነት የኢትዮጵያ ሕዝብ መድረኩ ከተመቻቸለት ከአብራኩ በሚፈልቁና ካገዛዙ ነጻ የሆኑ የሙያ ማህበራት በማቋቋም ራሱ በራሱ ወደ ተሟላ ዴሞክራሲያዊ ስርዓት ለመሸጋገር ብቃቱና ብስለቱ እንዳለው በተደጋጋሚ ያስመሰከረ ለመሆኑ ቅንጣት ታክል አንጠራጠርም። ታዲያ ፍላጎቱ ሰምረው እንዲገኙለት አሁንም እንደበፊቱ እንዳለፉት ጊዜያት ሁሉ የወያኔ አገዛዝን ከስልጣን ለማስወገድ በተከታታይ የሚያደርጋቸውን ትግሎች ቀጣይነትና ጽናት በተሞላበት መልክ ከመቀጠል ሌላ ምንም አማራጭ የለውም። በተለያዩ ጊዜያት ለመጠቆም እንደተሞከረውም ሰብአዊ እድገትን ለማስገኘት መሰረቱ ለህዝብ ተጠያቂ የሆነ መልካም አስተዳደርን መመስረት ነው። በተግባር በወያኔ አገዛዝ እንደምናየው ተጠያቂነት ከሌለ የሰብአዊ መብቶችን ለማስከበርም ሆነ ለማረጋገጥ ዋስትና ሊኖር አይችልም። ሰብአዊና ዴሞክራሲያዊ መብቶች ባልተከበሩለት የፖለቲካ ምህዳር ውስጥ ለመኖር የተገደደ ህዝብ ደግሞ አገዛዙን ህጎች ጥሶ ካልሆነ በስተቀር ሰላሙን አግኝቶ የመንፈስ እርጋታን ተጎናጽፎ ማድረግ የሚፈልጋቸውን እንቅስቃሴዎቹን በነጻነት ማከናወን አይችልም። መብቶቹ በገደብ የታጠሩ ከሆነ ደግሞ ጨርሶውንም የሚከስሙበት ሁኔታ ነው የሚኖረው። ይህ ሁኔታ ሲከሰት ዘላቂ የሆነ እድገት ማግኘቱ ከባድ ነው። ለዚህም ነው ለወያኔ ህግ አልገዛም ብሎ ህዝባዊ አመጽ ማካሄድ የሰላም መልእክት ሆኖ የሚገኘው። ሰላም የመብት መከበር ውጤት ነው ተብሎ ተደጋግሞና ተበክሮ የሚገለጸውም በዚሁ ምክንያት ነው። ራሳቸውን በምርጥነት የሚመድቡ ምሁራንና የለውጥ ሐዋርያንን ባዮች የሲቪልና የሙያ ማህበራት በፖለቲካው መስክ የመሳተፍና የመወሰን ሂደትን በመጥለፍ በግላዊ ቁጥጥር ስር ለማድረግ ከቻሉ በሰብአዊ እድገቱ ላይ አሉታዊ ተጽዕኖ ማሳደር ብቻ ሳይሆን በዲሞክራሲና በፍትህ መካከል ሊኖር የሚችለውን ግንኙነት ክፉኛ ያዛባል። ይህ ደግሞ በደርግ ዘመንም ሆነ በወያኔ የታየ ሐቅ ነው። ስለሆነም ዜጎቹን ማዕከሉ የሚያደርግ ስርዓት በራሱ በህብረተሰቡ አባላት መገንባት ይኖርበታል እንጂ እንደ ሸቀጠቃ ከውጭ በተለይም ደግሞ የራሳቸውን የኢኮኖሚ ጥቅም በማስቀደም ጣልቃ ገብ ከሆኑ አገሮች የሚሸመት ሊሆን ቸርሶ አይችልም። የሌሎች የእንግሊዝ፣ ጀርመን፣ ፈረንሳይ፣ ሆላንድ ወዘተ አገሮችን የተወሰኑ ህገ መንግስት አንቀጾች እንደ ወያኔ በመቅዳት እድገት የሚገኝ ቸርሶ ሊሆን አይችልም። በመሆኑም ኢትዮጵያ ህዝብ ራሱ የሚንከባከባቸው እንደ አይኑ ብሌን የሚታሳላቸው ተግባራቸውን በሚገባ የሚያከናውኑ ለህዝቡ ተመርጠው ለህዝቡ የሚቆሙ የፖለቲካ ድርጅቶችና ከመንግስት ጣልቃ ገብነትና አመራር ነፃ የሆኑ በተለይም መንግስትንም ሆነ ከፍተኛ የግል ኢኮኖሚ እንቅስቃሴዎችን ባንክሮ የሚመለከቱና ለፖለቲካ ተሳትፎ አማራጭ መስኮችን ለማቅረብ የሚያፈላልጉ የሲቪልና የሙያ ማህበራት መኖራቸው ለሀገሪቷም ለህዝቧም በጣም ወሳኝ ነው። ነፃ የሲቪሉና የሙያ ማህበራት መኖርና መጠናከር ዴሞክራሲ ባህልንና የመቻቻል ጠባይን የሚያዳብር ነው። እነዚህ እሴቶች እንዲዳብሩና እንዲጠናከሩ ዜጎች በፖለቲካው ሂደት ውስጥ ተሳትፏቸውን እንዲያሳድጉ የሚያስችላቸው የእውቀት አድማስ ማስፋት ማለት ነው። ከመንግስት ጣልቃ ገብነትና ቁጥጥር ነፃ በመሆን የሚደራጁ የሲቪልና የሙያ ማህበራት የህዝቡን የዴሞክራሲያዊ እንቅስቃሴና ተሳትፎ የሚያጎለብቱና የሚያግዙት ስለሆነ ልዩ እንክብካቤ ማግኘት የሚገባቸው ናቸው። ሲቪላዊነትን የተላበሰ ማህበረሰብ ሲባል የሚሰጠው ግንዛቤ የዜጎች ተካፋይ መሆንን፣ ለዴሞክራሲ መስፋፋት እና መጠናከርን፣ ለማህበራዊ አንድነትና ለበለጠ መተባበርን፣ እርስ በርስ መተማመንን ብሎም መረዳዳትን፣ ለሲቪላዊ ግንኙነት እያንዳንዱ ዜጋ በተለያዩ ደረጃ ለሚቋቋሙ ማህበራዊ ድርጅቶችና በፍላጎቱ አባል እንዲሆን ማበረታታትን፣ በደልና የፍትህ መጓደል በተከሰተበት እንዲታረም ለማድረግ ሲቪል ወኔነትን ለመላበስ ጥረት ማድረግን፣ ልምዶችንና ተመክሮዎችን ማዳበርን ነው። ሲቪላዊ ማህበረሰብ ድክመት በታየበትና ለውጥ ባስፈለገበት ሁሉ የህብረተሰቡንና የመንግስት ተግባራት በአዲስ ጎዳና እንዲጓዝ ለተወሳሰቡት የህብረተሰቡ ችግሮች መፍትሄ ማፈላለግ ሲሆን ከላይ ወደ ታች በትዕዛዝ የሚወሰን ሳይሆን ዜጎች በሙያቸው፣ በጥቅማቸው፣ በህዝብና በወገን ተቆርቋሪነታቸው፣ በሌሎች ምክንያታዊ አነሳሽነት በመደራጀት ለመንቀሳቀስ ጥረት የሚያደርጉበት መድረክ ነው። ሲቪላዊ ማህበረሰብ በጣም ብዙ የሆኑ ተግባራት የሚከናወኑበት ዜጎች ፍላጎታቸውንና ጥቅማቸውን በመግለጽ ዝግጁነትና ችሎታ ላይ የሚመሰረት፣ አቅመ ደካማዎችና እንክብካቤ ፈላጊዎች ልብን መስጠትና ከራስ ለተለየ ሐሳብ ደግሞ መንቻቻልን የሚያንጸባርቅ ነው። እዚህ ሁሉ ደግሞ በቅድሚያ የራስን መብት ለማስከበርና ነፃነትን ለመጎናጸፍ ከፍተኛ ጥረት ማድረግን ይጠይቃል። በየትኛውም ህብረተሰብ ግላዊ ነፃነትን መጎናጸፍ ማለት በዜግነት ይሁን በህብረተሰብ ደረጃ እያንዳንዱ ግለሰብ የራሱን ግላዊና ተፈጥሯዊ መብት ለማስከበር የሚያደርገውን እንቅስቃሴ የሚገልጽ ሲሆን፣ ይህ ኃላፊነትና ግዴታ ደግሞ በምሁራኑ፣ በአዛውንቱ፣ በደራሲያን፣ በሃይማኖት አባቶች፣ በአገር ወዳዱ፣ በሲቪሉና የሙያ ማህበራት መሪዎችና ንቁ አባሎቻቸው ሲንጸባረቅ በአርአያነት እንድንመለከታቸው የሚያገለግል መሆኑን የሚገልጽ ነው። በፖለቲካ ድርጅቶች ውስጥ በመሪነት ደረጃ የተሰለፉትን ብቻ የሚመለከት አለመሆኑንም የሚያሳይ ነው። አምባገነኖችና የጥላቻ ቀስቃሴዎች የህዝብን ጎራ ለመከፋፈል አንድን ዜጋ ሆነ የተወሰነ የማህበረሰብ ክፍልን በሌላው ላይ ለማነሳሳት ከመጠቀምባቸው መሰሪ ተንኮሎች አንደኛው የሲቪሉና የሙያ ማህበራት መድረክ በመሆኑ ከሀገር ወዳዱ በኩል ልዩ ትኩረት መስጠትንም የሚያሻ ነው። የፖለቲካ ድርጅቶች የሲቪክና የሙያ ማህበራትን በግል ቁጥጥራቸው ለማስገባት ወይም እንደወያኔ ልምድ ተለጣፊ ለማድረግ መሞከር እንደሌለባቸውም ከዚሁ ጋር ተያይዞ መቅረብ ያለበት ነው። ከዚህ አንፃር የማህበራቱ ነፃነት መከበር አለበት ማለት ነው። በሌላ በኩል ግን ፍሬ ያለው ትግል ለማካሄድ ድርጅቶች ታጋይም አዋቂም እኛንን በሚል የሲቪክና ሙያ ማህበራትን ወይም ዝን በቀጥታ ያላሳተፈ ትግል ለማካሄድ መጣር የሌለባቸው መሆኑንም የሚጠቁም ነው። ስለዚህም በትግሉ የሲቪክ ማህበራትና ተቋማት እንዲሳተፉ ማድረግ አስፈላጊ ነው። ማህበራቱ በራሳቸውም እየታገሉ ስለሆኑና የህዝብም ስብስብ በመሆናቸው በአገር አቀፉ ትግል ተሳትፏቸውና ሚናቸው መረጋገጡ ወሳኝ ነው። ህዝብን ማሳተፍ ስንል የድርጅት አባልና ሚናን ለመጥቀስ ብቻ ሳይሆን በዋና መልኩ ሰፊውን ህዝብ በሲቪልና ሙያ ማህበራት አማካይነት የትግሉ አካል ማድረግን የሚመለከት ነው። ይህ የህዝብ ተሳትፎ በተለያዩ ጊዜያት በቅርቡም በግንቦቱ ምርጫ ታይቷል። የድርጅቶች የትግል መሪነት ሚና የሚከሰተው ሰፊውን ህዝብ ማለትም ብዙሃኑን በትግሉ ውስጥ ሊያሳተፉ ሲችሉም ነውና በዚህ በኩል ግንዛቤ መዳበር እንዳለበትም የሚያመለክትም ነው። ለትግሉ ስኬታማነት ደግሞ የተለያዩ የህብረተሰብ ክፍሎች በትግሉ እንዲሳተፉ ማድረግ ወሳኝ ነውና የሲቪል ማህበረሰብ የሚሰጠው ግንዛቤ ሰርቶ አደሩንና አርሶ አደሩን ማዕከል በማድረግ ምሁራንን፣ የሙያ ማህበራትን፣ ጋዜጠኞችን፣ ደራሲያን፣ ተማሪና መምህራን፣ ሴቶችን፣ የሃይማኖት እምነት ተከታዮችን አደራጅቶና አንቅቶ ለትግል ማሳተፍ መሆኑን የሚገልጽ ነው። የህዝብ ትግል ተጠናክሮ እንዲወጣና ህዝብ ከሙያና ከሲቪክ ማህበራት ጋር የቅርብ ትስስር እንዲኖረው ለማድረግ ለማያያዝና ለማቆላለፍ ህዝብን የማደራጀትና በትግሉም ንቁ ተሳትፎና ትብብር እንዲያደርጉ ሁኔታዎችን ማመቻቸት የተቃዋሚ ድርጅቶች አብይ ሚና መሆኑን የሚያስገነዝብ ነው። ህዝባዊ ሰላማዊ ያመጽ ወያኔን ማስወገድ የሚለውን መተክላዊ መርህ የሚያመለክተውም ይህንኑ ነው። ዲሞክራሲና ሰብአዊ መብቶች ከእድገት ጋር በጥብቅ የተያያዙ ናቸው። ለኛ ዲሞክራሲ በየጊዜው እየዳበረና እያደገ የሚሄድ ሂደት ሲሆን ይህም ህዝብ የእርስ በርስ ግንኙነቱን በራሱ ፍላጎት በተደራጀ መልክ መምራትን፣ የወደፊት እጣውን መወሰንን፣ በፖለቲካ ውሳኔ ተካፋይ መሆኑን ማረጋገጥን፣ የግለሰብንም ሆነ የማህበሩን እምቅ ኃይል ለተሻለና ዘላቂነት ላለው እድገት በዴሞክራሲና በእኩልነት መርህ የጋራ ውሳኔና እቅድ ላይ መሰማራትን የሚጠይቅ ነውና ከዚህ አንፃር ለህብረተሰቡ ኃላፊነት በተለያዩ ባለድርሻዎች ትከሻ እንዲከፋፈል ማድረግ ያስፈልጋል። እዚህ ደግሞ በቅድሚያ እንቅፋት የሆነ ኃይልን ማስወገድና ሂደቱ እንዲጠናከር ያላሰለሰ ጥረትን ማድረግ ይጠይቃል። በፊትም ሆነ አሁን በእኛ እምነት የሲቪክ ማህበራት የጠላትና የአምባገነን ፖለቲካ ሰለባ እንዳይሆኑ በማስተማር፣ በማደራጀት፣ በመቀስቀስ፣ በተመቸበት በግልጽ ባልተመቸበት ሁኔታ ደግሞ በህቡ ደረጃ በደረጃ ትግላቸውን ማስፋት፣ ማጎልበት፣ ማስተባበር ከዴሞክራሲና ከእኩልነት ጋር የማይነጣጠለው የአገር ወዳድነት ኃላፊነታችንና ግዴታችን ነው። ለአገር ሉዓላዊነት ቅድሚያ ሰጭነት ባህሪያችን ደግሞ ሌላው የማንነታችን መግለጫ ነውና በዚሁ ትግላችንን በጽናት እንቀጥልበታለን። ይህም በመከፋፈል ሳይሆን ኢትዮጵያንና ህዝቧን የሚያፈቅሩና በተጨባጭ በቦታው መልክ ባለው ሁኔታ ከሚንቀሳቀሱት ጋር በመተባበር በመፈረካከስ ሳይሆን በመዋሃድ፣ በመነጣጠል ሳይሆን በአንድነት ነውና በዚሁ መንፈስ እንዲሁ በጽናት እንቀጥልበታለን። በዚህም ከሲቪክ ማህበራት ጋር የነበረን አብሮ የመጓዝ ቃል ኪዳናችን የማንነታችን ገላጭ ነውና ዛሬም ሕያው መሆኑን በትግላችን እናስመሰክራለን። ህይወት ካላቸው የሲቪል ድርጅቶች ውጭ ዴሞክራሲን ለመገንባትም ሆነ ለማጠናከር የማይታሰብ ነውና ድርጅቶቹ ከወያኔ መዳፍ ስር ተላቀው በነጻ እንዲደራጁና በትግሉም በስፋት እንዲንቀሳቀሱ ማድረግ የሁሉም አገር ወዳድ ተግባርና ኃላፊነት ነው የሚል ጽኑ እምነት አለን። በመሆኑም በህብረተሰቡ ውስጥ ለተረሱ ለተበደሉና ፖለቲካዊ ተሳትፎ ለተነፈጋቸው ክፍሎች ድምጽ ሆነው እንዲጮሁ መቀስቀስ ማደራጀት አግባብነት ያለው የሚሆነው በዚሁ ምክንያት ነው። አይን ያወጣ የመሬት ነጠቃንና ገበሬን ከቀየው ማፈናቀልና ለከፋ በዝበዛ መዳረግን አንስቶ ምርጥ ለሆኑ ጥሬ ምርቶች የአየር የተፈጥሮ እንክብካቤ ለሰብአዊ መብት መከበር ለዲሞክራሲ መመስረት የሰፍቶ አደር ላባደር ብዝበዛን ለመገደብ በተለያዩ የማህበረሰብ ክፍሎች መካከል የሚነሱ ግጭቶችን ለማርገብ ለጾታ እኩልነት መረጋገጥ መጥፎና ጎጂ ልማዶችን ለማስወገድ የጋራ እሴቶች የሆኑት ሰላምና ፍትህ እንዲሰፍኑ ለህዝብ ያላቸውን ቅርበትነትና ዝምድና ይበልጥ ለማጠናከርና ለማጎልበት የበኩላቸውን አስተዋጽኦ ለማበርከት የፖለቲካ ምህዳሩ እንዲመቻችላቸው መታገል ወቅቱ የሚጠይቀው አገራዊ ግዴታ ነውና ይህ ስምሪት እንዲያገኝ አጥብቀን እንታገላለን። ድል ለኢትዮጵያ ህዝብ እናቸንፋለን።
ከልነት የሞላው ሁሉንም ያቀፈ አላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትና ፍቅር ኢትዮጵያዊነት ነው እናቸንፋለን። ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ